የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ባለፈው ሳምንት የዘረኝነት መግደያው መስቀል የፈጠረው ህብረተሰብ በሚል ርዕስ የጀመርኩት ተከታታይ ትምህርት ነበር። በዚያም መሰረት ስናጠና የነበረው ከእግዚአብሔር ቃል እግዚአብሔር አምላካችን የርሱን ሐዋርያቶች የናዝሬቱ ኢየሱስ ክርስቶስ እንዴት ያደረገ እርሱ ወዳሰበው ዓለምን ሁሉ ሊያድን የመጣበትን ዓላማ ሊፈጽሙ እንዲችሉ ደረጃ በደረጃ ወደ ዓለም ሁሉ የላካቸው አይሁዳዊ አስተሳሰባቸውን አመለካከታቸውን ጠባብ የሆነ ዘረኝነታቸውን ያስጣለ በመስቀሉ ቃል በወንጌል ኃይል አይሁዳውያን ሊቀበሏቸው የማይችሏቸውን ሳምራውያንን እንደዚሁም ማሐዛብ የነበሩትን ቆርኔሊዮስንና ቤተሰቡን በወንጌል ሊደርሱ ያደረገበትን አሰራር ተመልክተን ነበር። በዚያ መሰረት ስናይ እንደነበረው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስን ወንጌል ሊሰብኩ በሙሉ ልብና በመስዋዕትነት በብዙ ፍቅር ራሳቸውን የሰጡት ሐዋርያቶች ይህ በአደራ የተቀበሉት ወንጌል ለነማን መሰበክ እንዳለበት የልብ ስፋት አልነበራቸውም። የእግዚአብሔር ሐሳብ ደረጃ በደረጃ እየተረዱ የመጡ ነበር። እንግዲህ ባለፈው ሳምንት سنመለከት የተመለከትነውና የተረዳነው ነገር ጴጥሮስ በቆርኔሊዮስ ቤት ገብቶ የጌታን ወንጌል ሲያስተምር የሆነውን ነገር እንመለከታለን። በዚያ ውስጥ ጴጥሮስ እነዚህን አህዛብ የነበሩትን የቆርኔሊዮስን ቤተሰቦች ሄዶ ወንጌል ሊያካፍላቸው እግዚአብሔር የሱን ልብና አመለካከት የለወጠበትንም ሁኔታ ባለፈው አይተናል። ጴጥሮስ ወደ እነርሱ ቤት ሊገባ እግዚአብሔር ያስተማረውን እየነገራቸው ጴጥሮስ ከቆርኔሊዮስ ጋር እንደተገናኘ ጴጥሮስ ተነሳ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከርሱም ጋር እየተነጋገረ ገባ። ብዙዎች ተከማይተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለኔ ግን እግዚአብሔር ማንንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣው አለ። ጴጥሮስ እነዚህን ጌታ የተቀበላቸውን ቆርኔሊዮስና ቤተሰቡን በእንደዚህ ያለ አይነት ጸጋ ተሞልቶ በመካከላቸው ቆሞ የእግዚአብሔርን ቃል ሲያካፍላቸው የሆነውን سنመለከት እንደነቃለን። ጴጥሮስን ለማስመጣት ያስቻለውን ምክንያት ቆርኔሊዮስ ከተናገረ በኋላ ጴጥሮስ ስለ ጌታ ኢየሱስ መናገር ሲጀምር በሐዋርያት ሥራ ምዕራፍ 10 ከ44 እስከ 48 ላይ እንደምንመለከተው የእግዚአብሔር ቃል የሆነውን እንዲህ ሲል ነግረናል። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ፣ ያልጠበቁት ነበርና። ቀጥሎ እግዚአብሔር ቃል ምን ይላል? በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስም ስም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። በዚህ በእግዚአብሔር ቃል ውስጥ እንደምንመለከተው ከጴጥሮስ ጋር የነበሩት እነዚያ አሕዛብ በመንፈስ ቅዱስ ሲሞሉ በልሳኖች ሲናገሩ ሰምተው ተደነቁ። ጴጥሮስ እነዚህ እንደኛ አለ፣ እንደኛ መንፈስ ቅዱስን የተቀበሉ አለ። እግዚአብሔር እነርሱን የተቀበለበትን ሁኔታ ሲመለከት ጴጥሮስ እንደኛ መንፈስ ቅዱስን የተቀበሉ ማለቱ ከአይሁዳውያን ጋር ባልተናነሰ መንገድ እግዚአብሔር መንፈስ ቅዱስን እንደሰጣቸው እንዳስተዋለ፣ ውሃን ይከለክላቸው ዘንድ የሚችል ማን ነው? የውሃ ጥምቀት ከመንፈስ ቅዱስ ጥምቀት በውድድር ያንሳል ይበዛል በሚባል መንገድ መናገር አግባብ ባይሆንም የመንፈስ ቅዱስ ጥምቀት የእግዚአብሔር በእግዚአብሔር በራሱ የሚደረግ ጥምቀት ነው። የውሃ ጥምቀት ግን እግዚአብሔር አዘዛቸው ሰዎች የሚያከናውኑት ቅዱስ ሥርዓት ነው። እግዚአብሔር በመንፈሱ ያጠመቃቸውን ሰዎች እኛ በውሃ እንዳናጠምቃቸው የሚከለክለን ማን ነው ይላል ጴጥሮስ። እንግዲህ እነ ጴጥሮስ ምስክሮቹ የሆኑለት ኢየሱስ ክርስቶስ ወንጌል የሚሰበክላቸው እነማን መሆናቸውን እነማን መሆን እንዳለባቸው ከትንሣኤ በኋላ ደቀ መዛሙርቱ ቀስ በቀስ እየተረዱ ሲመጡ እናያለን። ጌታችን ከማረጉት ከጥቂት ሰዓት በፊት ከላይም እንዳሳየሁት ባለፈው ሳምንት የደቀ መዛሙርቱ ሐሳብ ተይዞ የነበረው ለእስራኤል ስለሚመለስ መንግሥት ነበር። ሐዋርያቱ የተመረጡበትና የተሾሙበት ወንጌል ግን የሚሰበከው ወንጌል ለማን ነው የሚሰበከው? ለአሕዛብ ሁሉ ነበር። አይሁዳዊ እይታቸው ጠባብ አስተሳሰባቸውን ውድ ወገኖቼ ከእስራኤል መንግሥት ለእስራኤል ከሚሆን ነገር ያለፈ የሆነ ነገር እንዲሆን የሚያደርግ አሰራር ሲገጥማቸው እናያለን። ይህንን ሁኔታ መንፈስ ቅዱስ ከወረደበት ጊዜ ጀምሮ ስለ እርሱ የሚሰብኩበትን ድንበር ለማስፋት እግዚአብሔር ከኢየሩሳሌም በስደት እያወጣቸው በሰማርያ በአሕዛብ ክልሎች አሕዛብ ወደሚገኙበት ቦታ እግሮቻቸውን እያፈጠነ እየነጠቀ እየወሰዳቸው ከስፍራ ስፍራ እያዘዋወራቸው እግዚአብሔር በሚያስደንቅ ሁኔታ ወንጌሉን ለነገድ ለቋንቋ ሁሉ ሲዳረስ እንመለከታለን። በኢየሩሳሌም የተጀመረችው ቤተ ክርስቲያን እንደ አሳ አጥማጅ በክርስቶስ ወንጌል የተዋጁትን የሰማ ከሰማርያ ከአሕዛብ መካከል እየሰበሰበች በመካከሏ ማስገባት ጀመረች። ይህንን ሁኔታ ሰፊና ብዙ የሆነ ነገር የምናይበት ነገር ነው። በኢየሩሳሌም በነበረችው ቤተ ክርስቲያን እንኳን አሕዛብን ትታችሁ እንኳን ሳምራውያን ትታችሁ ንጹሕ አይሁዳዊ ነን ብለው የሚሉ ከኢየሩሳሌምና ከይሁዳ ውጪ በግሪክና በሮማን ግዛቶች ክልል የሚኖሩት በበዓለ ሃምሳ ዕለት መንፈስ ቅዱስ ተሞልተው በመካከላቸው አብረው ክርስቲያን ሆነው እንኳን እያሉ ሳሉ ያላቸውን ሁሉ ያመጡ ባንድነት በሚኖሩበት ጊዜ ከይሁዳ የነበሩት መብልን ሲያድሉ ከግሪክ አገር የመጡትን መበለቶች ችላ ይሉ ነበር። የዲቁና አገልግሎት ለመጀመሩ ምክንያቱ የመጀመሪያው ምክንያት መንስኤው በይሁዳ የነበሩት መበለቶቹን ከግሪክ የመጡትን መበለቶች ችላ በማለታቸው ነበር። በቤተ ክርስቲያን ውስጥ ሰዎች ተሰብስበው ወገናዊነት አመለካከት ከጥንት ጀምሮ የነበረ ችግር እንደሆነ እንመለከታለን። ከዚህ የተነሳ ከግሪክ የመጡት ክርስቲያኖች መበለቶቻቸው መበደላቸውን ሐዋርያት ሲናገሩ ሐዋርያቶች የመረጧቸው ዲያቆናቶች በሙሉ ስማቸውን ብትመለከቱ ውድ ወገኖቼ እነዚያ ዲያቆናት በሙሉ ከግሪክ አካባቢ ክልል የመጡ ግሪካዊ ስም የነበራቸው እንደነበሩ እናያለን። ስለዚህ በጥንቷ ቤተ ክርስቲያን ውስጥ የክርስቶስ ወንጌል የሚሰበስባቸውን ሰዎች ክርስቲያኖች ራሳቸውንም እንደነርሱ የተሰበሰቡትንም የሚያውበት የርስ በርስ የመታየቱ ጉዳይ ወንጌል በማዳረስ ብቻ ሳይሆን ቤተ ክርስቲያን ከተሰበሰበች በኋላ እንኳን ትልቅ ችግር እንደነበረ እናያለን። ስለዚህ ቤተ ክርስቲያን ማነች? ቤተ ክርስቲያን ምንድነች? የክርስቶስ ቤተ ክርስቲያን እንዴት ነው መታየት ያለባት? ክርስቲያን የሆነ ሰው ራሱ እንዴት ነው ማየት ያለበት? በቤተ ክርስቲያን የሚመጡትን ሰዎች አንድ አማኝ የሆነ ሰው ክርስቲያን የሆነ ሰው እንዴት ነው የሚያያቸው የሚለው ትልቅ ጥያቄና ትልቅ ጉዳይ ነው። በሐዋርያት ሥራ ላይ ስንመለከት እንደዚህ ባለ መንገድ በዲያቆናቶቹ ሊመረጡ ምክንያት በሆነ ነገር መገፋፋትን ብቻ ሳይሆን የምንመለከተው በሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ወደ ከአህዛብነት ወደ ክርስትና የመጡትን ሰዎች ከአህዛብነት ወደ ክርስትና የመጡትን አማኞችን እንዴት እንቀበላቸው የሚለው ነገር ራሱ ትልቅ ጥያቄ ነበር። በዚህ መሰረት ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ቀደም ብሎ ለደቀ መዛሙርቱ ያስተማራቸውን እውነቶች ግልጥና ጥራት ባለው መንገድ ሐዋርያቶቹ ለመረዳት የቻሉት ደረጃ በደረጃ እግዚአብሔር ያስተማራቸው ባሳደጋቸውና በተረዱት መንፈሳዊ ነገር ነበር። ያገልግሎትም ሆነ ያሰራር አቅጣጫቸውን እየቀየሩ ሲሄዱ የምንመለከተው። ስለዚህ አህዛብን አይሁዳውያን ከሆነው ጋራ ከኛ ጋራ እኩል የሚያደርጋቸው ምንድነው? እኛ የክርስቶስ ደቀ መዛሙርት ከመሆናችን በፊት የምናከብረውና የምንጠብቀው ብዙ ሥርዓት ወግና ልማድ አለን። አሁን እንዴት ይሁን ይሄ ነገር? እኛ አይሁዳውያን የሆነው በብሉይ ኪዳን ውስጥ በብዙ ሥርዓት ውስጥ አልፈን ነው ተገርዘን ነው የብሉይ ኪዳን ሥርዓቶችን ጠብቀን ነው የቤተ መቅደስ ሥርዓት አለን። ነዚህ አህዛብ ግን ከጣዖት አምልኮ ከባዕድ አምልኮ የመጡ ናቸው። እኛ ባለፍንበት ሥርዓት ውስጥ ሳይአልፉ በአንድ ጊዜ ዘው ብለው ከኛ ጋር እንዴት ነው የሚቀላቀሉት የሚለው ጥያቄ ብዙ አይሁዳውያን ክርስቲያኖችን ያስቸግራቸው ነበር። ያልተገረዙ ናቸው። የአብርሃም የይስሐቅ ያዕቆብ ዘር አይደሉም። ስለዚህ እንዴት ነው ከነርሱ ጋር አንድ ምን ሆነው እኛ በግርዘት የእግዚአብሔር ሕዝብ መሆናችንን የምናሳይበትን የግርዘት ሥርዓት ሳይቀበሉ እንዴት አድርገን እንቀበላቸው? ቤተክርስቲያን የተቸገረችበት የተፈተነችበት ጉዳይ ነበር። ለዚህ ጥርት ያለ መልስ ለማግኘት የሐዋርያት ሥራን በማንበብ ማንም ሰው ይህን ማየት ይችላል። ይህንን ማን ይመልስ? አይሁዳዊ የነበረው አይሁዳዊ ካልሆነው ጋራ አንድ የሚሆነው በምንድን ነው? ያንድነቱ ብቸኛው በቂ ምክንያት ምንድን ነው? አይሁዳውያን ክርስቲያኖችን የክርስቶስ ተከታይ ያደረጋቸው የክርስቲያንነታቸው መለያ የተገኘው የማንነታቸው መሰረት ከየት ነው የተገኘው? እነ ጴጥሮስን የመሰሉት አይሁዳውያን በአይሁዳዊነታቸው ነበርን የክርስቶስ ተከታዮች ሆኑት ወይንስ ጌታ ኢየሱስ ባፈሰሰው ደም ነጽተውና ተቀደሰው ነው? ጌታ ኢየሱስ የሚሰራት ቤተ ክርስቲያን ምን አይነት እንደምትሆን ቀደም ብሎ አስተምሯቸው ነበር። ልብ አላሉት። ጌታ ኢየሱስ የሚሰራትን ቤተ ክርስቲያን ሙሴ ከግብጽ ምድር ካወጣት በኋላ በሲና ተራራ ስር በኪዳን መስርቶ ካቋቋማት ማህበረ እስራኤል ትለያለች። የብሉይ ኪዳኗ ቤተ ክርስቲያን የተመሰረተችው በሕግ ላይ ነበር። የመሰረቷ ኪዳን ደም የእንስሳ ደም ነበር። በዕብራውያን ምዕራፍ 9 ከቁጥር 19 ጀምሮ ስንመለከት ሙሴም ትእዛዛቱን ሁሉ እንደ ሕጉ ለሕዝቡ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ከኢሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው ይላል። የብሉይ ኪዳኑ ህብረተሰብ የእስራኤል ህዝብ የእግዚአብሔር ህዝብ ሆኖ የብሉይ ኪዳን ቤተ ክርስቲያን ሆኖ የተመሰረተው በዚህ መልክ ነበር። የአዲስ ኪዳኑ ቤተ ክርስቲያን ግን የተመሰረተችው በክርስቶስ ኢየሱስ ደም ነው። በጥጆች ደም በፍየሎች ደም አይደለም። የአዲስ ኪዳኑ ቤተ ክርስቲያን የኪዳኑን ደም ከፈሰሰ በኋላ በፈሰሰው በትንሣኤ መንፈስ በመንፈስ ቅዱስ የታተመች ናት። በባለ ሐምሳለት የፈሰሰው መንፈስ በሳምራውያን ክርስቲያኖች ላይ ፈሷል። በባለ ሐምሳለት በ120 የአይሁዳውያን ደቀ መዛሙርት ላይ የፈሰሰው የጌታ መንፈስ በቆርኔሊዮስ በአህዛቡ ሰው ቤት ፈሷል። የእግዚአብሔር ስም የተባረከ ይሁን። ስለዚህ የአዲስ ኪዳኗ ቤተ ክርስቲያን በክርስቶስ ደም የተዋጁ በመንፈስ ቅዱስ የታተሙ አዲስ ልደትና አዲስ ማንነት በክርስቶስ አግኝተው የተሰበሰቡ ቅዱሳን ያሉባት ቤተ ክርስቲያን ነች አዲስ ኪዳኗ ቤተ ክርስቲያን። ቤተ ክርስቲያንን በዚች ዓለት ላይ ሰራታለሁ ያላትን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የስሙ ትርጉም ዓለት ነው በተባለው ጴጥሮስ ላይ አይደለም የመሰረታት። ጴጥሮስ ራሱ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 8 ላይ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው አለ። ጴጥሮስ በዚህ ቦታ ላይ አለቱ እኔ አይደለሁም፣ እግዚአብሔር የመረጠው አለት ሕያው የሆነው ድንጋይ ኢየሱስ ክርስቶስ ነው ብሎ ሰብኳል። ድንጋዮች የነበሩ ወደዚህ ወደ ሕያው ድንጋይ ሲቀርቡ ሕያዋን ድንጋዮች እንደሚሆኑ ይናገራል። በክርስቶስ ኢየሱስ ለእግዚአብሔር መንፈሳዊ መስዋዕት ማቅረብ የሚችሉ ቅዱሳን ካህናት እንደሆኑ መንፈሳዊ ቤት ሆኖ አማኞች ተሰብስበው ቤተ ክርስቲያን ሆኖ የሚሰሩት በክርስቶስ እንደሆነ ተናግሯል። የአዲስ ኪዳኗ ቤተ ክርስቲያን እንደ ብሉይ ኪዳን አይደለችም፣ በክርስቶስ ማንነት ላይ ነው የተመሰረተችው። ስለዚህ ከብሉይ ኪዳኗ ቤተ ክርስቲያን ትለያለች። ስለዚህ እነዚህ የጌታ ደቀ መዛሙርት ያስተማሩትን ነገር በጣም አድርገን መመልከት አለብን። እውነተኛዋ ቤተ ክርስቲያን በዚህ ዓለት ላይ ካልተመሰረተች በስተቀረ ቤተ ክርስቲያን ልትባል አትችልም። ለነ ጴጥሮስ ጌታ ኢየሱስ ቤተ ክርስቲያኔን የምሰራት በእኔ በእግዚአብሔር ልጅነቴ በእኔ ማንነት ላይ ነው ነው ያለው። ይህንን ሁኔታ ለጴጥሮስ በነገረ ጊዜ እነሆ ስለ እኔ ሰዎች ምን ይላሉ ብሎ ጌታ ኢየሱስ ጠየቃቸው። ሰዎች የሚሉትን ሲናገሩ ከቆዩ በኋላ እናንተስ እኔ ማን እንደሆንኩ ትላላችሁ? ጴጥሮስ መንፈስ ቅዱስ ገለጠለት፣ እግዚአብሔር ገለጠለት፣ አንተ የሕያው እግዚአብሔር ልጅ ነህ አለ። ጴጥሮስ በተገለጠለት በእግዚአብሔር ልጅነቱ ላይ አለት በሆነው በኢየሱስ ማንነት ላይ ቤተ ክርስቲያን እንደምትመሰረት ጌታ ኢየሱስ ክርስቶስ ተናገረ። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሚመሰረታት ቤተ ክርስቲያን ከእርሱ ጋራ ከእሱ የተነሳ ለእርሱ የሆነች መሆኗን ልናስብ ይገባል። እና ለነ ጴጥሮስ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የምሰራበት አለት እኔ ነኝ ብሏል። በእርሱ ማንነት ላይ ትመሰረታለች። ይህችን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ሰብስቧት በእርሱ ደም አጭቶ በእርሱ መንፈስ ቀድሶ የእርሱ ብቻ ልትሆነለት የመረጣት ቤተ ክርስቲያን ናት። ምክንያቱም ይህችን ያጫትን ቤተ ክርስቲያን ለራሱ ሊያቀርባት የሚፈልጋት ቤተ ክርስቲያን ነች። መጽሐፍ ቅዱሳችን እንደሚያስተምረን የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነው ካለ በኋላ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምንም እንኳን አማኞች ከተለያየ ዘር ሳምራዊው አህዛቡ ግሪኩ አይሁዱ ውድ ወገኖች እስኩስቴሱ ባሪያው ጫዋው ልዩ ልዩ ዘር በእኛ ሁኔታ አማራው ኦሮሞ ጉራጌው ትግሬው በተለያየ አይነት ዘር ከምባታው ሀድያው ጌታ ኢየሱስ ክርስቶስን አምኖ ወደ ቤተ ክርስቲያን ሲመጣ በዘሩ አይደንቲቲ አይኖርም ወደ ክርስቶስ ቤተ ክርስቲያን ሲመጣ የሚደረግለት ነገር የሰራው ኃጢአት ሁሉ በክርስቶስ ደም እንዲነጻ ይደረጋል በመንፈስ ቅዱስ ይታተማል ከዛ በኋላ የእግዚአብሔር ልጅነትን ያገኛል በእግዚአብሔር ቤት ውስጥ እንደዚህ ያንዳንዱ መጥቶ ተሰባስቦ የክርስቶስ አካል እንሆናለን ያንዳንዱ በግል የክርስቶስ ብልት ያንዳንዱ የክርስቶስ አካል ይሆናል መጽሐፍ ቅዱስ እንደሚነግረን በውሃ መጣጣብና ከቃሉ ጋር አንጽቶ እንዲቀድሳት ስለርሱ አራሱን አሳልፎ ሰጠ ይላል ግር ክርስቶስ ኢየሱስ እኛን አጥቦ ቀድሶ ለራሱ እንዲያቀርበን ሕያዋን እንድንሆንለት ኢየሱስ እንድንሆንለት ራሱን አሳልፎ ሰጠ ለምን እንደነናረገው እድፈት ወይም የፊት መጨማደድ ወይም እንዲያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል ስለዚህ በክርስቶስ ወንጌል በደሙ ኃይል ተዋጅቶ በመንፈሱ በቃሉ የተቀደሱ ቅዱሳን ከክርስቶስ ውጪ የማንም ሆነው ሊታሰቡ አይችሉም በአዲስ ኪዳን የተገኘችው ቤተክርስቲያን ማንነቷን ማየት ያለባት በዋጃት በኢየሱስ ክርስቶስ ነው አንዲት ሴት ላጫት ሰው ሚስቱ ልትሆን እንደምትችል እንደምታስብ በክርስቶስ ደም የተዋጀን ሁሉ ለራሱ ለበጉ ሰርግ ቀን ለሚያዘጋጀን ለክርስቶስ የታጨነን የማንም ልንሆን አንችልም ይህንን ሁኔታ በጣም በጥልቀት መመልከት አለብን የእግዚአብሔር ስም የተባረከ ይሁን ጴጥሮስ ምንም እንኳን ወንጌልን ቢሰብክ ምንም እንኳን የእግዚአብሔር ነገር በልዩ ሁኔታ ቢገለጥለት ውድ ወገኖቼ ወደ ክርስቶስ ሰዎች ሲቀርቡ የአይደንቲቲ ለውጥ ሊያገኙ እንደሚችሉ የማንነት ለውጥ ሊያገኙ እንደሚችሉ ይታየው ነበር ድንጋይ የነበሩ ሕያው የሆነውን ድንጋይ ሲቀርቡት ሕያዋን ይሆናሉ ከሕያው ድንጋይ ጋር ሲጋጠሙ መንፈሳዊ ቤት ለመሆን ይሰራሉ አንድ ሰው ቤት ለመስራት የሰበሰባቸው ብሪኮች የተለያዩ ድንጋዮች የተለያዩ አይነት ለቤቱ ግንባታ የሚሆኑ አስፈላጊ ማቴሪያሎች ሁሉ ቤቱ በሚሰራበት ጊዜ ሁሉም ተገጣጥሞ በቦታው ከገባ በኋላ ያንዳንዱን ቤቱን ለመስራት የመጣውን ነገር በነጠላ ማንነቱ አንጠራው ቤት ብለን ነው የምንጠራው እኔና እናንተም አማራ ኦሮሞ ጉራጌ ትግሬ የትኛውንም አይነት ዘር ብንሆን ወደ ክርስቶስ ቤተክርስቲያን ስንመጣ የክርስቶስ አካል ነው የምንሆነው ሰዎች በተለያየ አይነት መንገድ ብልቶቻቸውን ሊጠሩ ይችላሉ ነገር ግን ውድ ወገኖቼ በአካል ውስጥ ያልሆነ እጅ ከአካል የተገነጠለ ነገር ለብቻው እጅ ወድቆ ቢገኝ ያስደነግጠናል ያስፈራናል እንጂ ወይ እጅ ወደቀ ብሎ ከመሬት የሚያነሳው የለም ስለዚህ ሰውነታችን በቦታው በአካል ውስጥ ውበት ያገኛል ህይወት ያገኛል ትርጉም ያገኛል ጌታ ኢየሱስ ይዋጃቸው ደግሞ እንደዚሁ ናቸው ስለዚህ ከመጣንበት ከዘራችን ከማንነታችን ጋር ልንታይ ፈጽሞ አንችልም ከወንጌል የምንማረው ትምህርት ይሄንን ነው ጌታ ኢየሱስ ክርስቶስ በደሙ የዋጃቸውን የራሱ አድርጎ ሊያኖራቸው የመረጣቸውን የእግዚአብሔር ቃል እንደሚነግረን በኤፌሶን መጽሐፍ ውስጥ ድንቅ የሆነ ቃል እንመለከታለን በዚህ በእግዚአብሔር ቃል ውስጥ የምናየው ነገር ክርስቶስ ከሞት ከተነሳ በኋላ እግዚአብሔር ሁሉን ከግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት ይላል ክርስቶስ ቤተ ክርስቲያንን የዋጃቸውን ሁሉ ሰብስቦ ነጠላ በሆነ ቁጥር ነው የሚጠራቸው። እያንዳንዱ ሰው ክርስቶስ ቤተክርስቲያን አይሆንም። እያንዳንዱ ሰው በየግሉ በቤቱ ቤተክርስቲያን አይሆንም። ከወገን ከነገድ ከቋንቋ የሰበሰባቸውን ሰብስቦ ክርስቶስ ኢየሱስ አካሉ አድርጎ ይገጣጥማቸዋል። ከአለቱ ጋራ የተጣበቁ የተያዙ ሁሉ አካሉ ይሆናሉ። ስለዚህ በነጠራ ቁጥር ቤተክርስቲያን ይላል። ጌታ ኢየሱስ ዳግመኛ ሲመጣ ብዙ ቤተክርስቲያኖች አይደሉም ይኖሩት፣ አንድ ቤተክርስቲያን ነው የምትኖረው። ክብር ለእግዚአብሔር ይሁን። የበጉ ሰርግ በሚባለው በዚያ ድንቅ ቀን በሙሽራ ሆና የምትዘጋጅለት አንዲት ቤተክርስቲያን ነች። የዚች ቤተክርስቲያን አባል የሚሆኑ ሁሉ በጌታ በኢየሱስ ክርስቶስ ደም ታዋጅተው ተቀድሰው በደሙ ኃጢአታቸውን በትንሣኤው ኃይል ሞታቸውን ሽሮላቸው በውስጣቸው ያለውን ጨለማ ብርሃን በሆነው ክብሩ አስወግዶላቸው በጌትነቱ በላያቸው ላይ ሰለጠነውን ሁሉ ሽሮላቸው የእግዚአብሔር ልጅ ኢየሱስ ክርስቶስ ዳግመኛ ሲመጣ ሙሽራቸው እነዚህ ሁሉ ተሰብስቦ አንዲት ቤተክርስቲያን ነው የሚሆኑት። ስለዚህ በዚች ቤተክርስቲያን ውስጥ ክርስቲያኖች ገና ካሁኑ የመስቀል ህብረተሰብ ሆኖ መኖርን ይማራሉ። የክርስቶስ ብልቶች እንደሆኑ ያምናሉ። በተቀዳሚነት በቤተክርስቲያን መታየት ያለበት ነገር የክርስቶስ አካልነት እንጂ ሰዎች በመጡበት በዘራቸው ማንነትና አይደንቲቲ አይኖሩም። የእግዚአብሔር ስም የተባረከ ይሁን። እንዲህ ላለ ህይወትና ክብር ሊያበቃን የሞተልን የናዝሬቱ ኢየሱስ ክርስቶስ የዘላለም ምስጋና የዘላለም ክብር ለርሱ ይሁን። ውድ ወገኖቼ የሰማችሁትን ሁሉ ለደህንነታችሁ ለመታነጻችሁ ያድርግላችሁ በጌታ በኢየሱስ ክርስቶስ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።